ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 25 2014 ዓ.ም ዝግጅታችን ጀመረ። ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ሲል የኢትዮጵያ መንግስት አስታውቋል። ህወሓት በበኩሉ ጥቃቶችን የፈጸመው የፌደራል መንግስት ኃይል ነው በማለት የመንግስትን ውንጀላ አስተባብሏል። የዚህ ዜና ሙሉ ዝርዝር በአብይ ርዕሳችን ይቀርባል። ሂዩማን ራይትስ ዋች በምዕራብ ኦሮሚያ የሚንቀሳቀስ ታጣቂ ቡድን በአማራ ተወላጆች ላይ ያደረሰውን ጭፍጨፋ አስመልክቶ ያወጣውን ሪፖርት እንዲሁም ዳግም በተቀሰቀሰው ጦርነት ምክንያት የተፈናቀሉ ሰዎችን የሚመለከቱ ዘገባዎችም በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የሬዲዮ የዌብሳይትና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን አመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ክፍል ኃላፊ የሆኑት አቶ ኃይሉ ከበደ ከቤት እንደወጡ አለመመለሳቸውን የፓርቲው የሕግ ክፍል ኃላፊ አቶ ተስፋ ዓለም በርሀ ለቪኦኤ ገለጹ። የአቶ ኃይሉ ባለቤት ወይዘሮ ኤደን ወልደ ተህሬ ደግሞ አቶ ኃይሉን መንግስት እንዲፈልግላቸው በጽሑፍ ማመልከቻ ማቅረባቸውን ተናግረዋል። የአዲስ አበባ ፖሊስ በበኩሉ ስለ ጉዳዩ የማውቀው ነገር የለም ብሏል። ገብረ ሚካኤል ገብረ መድን ከአዲስ አበባ ተከታዩን ዘገባ አስተላልፏል።
የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ክፍል ኃላፊ አቶ ኃይሉ ከበደ ሰኞ ዕለት ለስራ ጉዳይ ከቤት እንደወጡና ከረፋዱ 5 ሰዓት ጀምሮ ግን እንደጠፉ ፓርቲው ገልጿል። የሳልሳይ ወያነ ትግራይ ፓርቲ የሕግ ክፍል ኃላፊ አቶ ተስፋ ዓለም በርሀ የፓርቲው አባላትና ቤተሰቦቻቸው ፖለቲከኛውን በማፈላለግ ላይ እንደሆኑም ተናግረዋል።
አዲስ አበባ ፖሊስ ኮሚሽን እንዲሁም የፌዴራል ፖሊስ ኮሚሽን እያፈላለግን ነው። ያው እንግዲህ የለም አልያዝንም ነው የነሱ መልስ ማለት ነው። አላገኘናቸውም።
አቶ ኃይሉ ከቤት ሲወጡ መኪና ይዘው እንደነበር የገለጹት ባለቤታቸው ወይዘሮ ኤደን ወልደ ተክለ ደግሞ ሁለቱም የእጅ ስልኮቻቸው ላለፉት 2 ቀናት ሲጠሩ እንደነበር ገልጸዋል። አንስቶ መልስ የሚሰጥ ሰው ግን አላገኘንም ብለዋል።
ከትናንትና ድረስም ከሰዓት ይሰራ ነበር ስልኩ። 2 ስልክ ነበር ያዘው፣ 2ቱም ይጠራል፣ ግን የሚያነሳው ሰው የለም ማለት ነው። ያው ሌላ አደጋ ቢደርሰው ወይም ሌላ ነገር ቢሆን ስልኩ ቢያንስ ይነሳል፣ ወይም ደግሞ መታወቂያም ይዞ ስለሚንቀሳቀስ የሚደውልልን ሰው አይጠፋም ነበር ማለት ነው።
ፖለቲከኛው አቶ ኃይሉ ከበደ ከቤት እንደወጡ መሰወራቸውን ለቦሌ ክፍለ ከተማ ፖሊስ መምሪያ የጽሑፍ ማመልከቻ ማስገባታቸውንም ወይዘሮ ኤደን ተናግረዋል። የፓርቲው የሕግ ክፍል ኃላፊ አቶ ተስፋ ዓለም በርሀ መንግስት የዜጎችን ደህንነት የመጠበቅ ኃላፊነት ስላለበት አቶ ኃይሉ የት እንዳሉ አፈላልጎ ሊያሳውቀን ይገባል ብለዋል።
አንደኛ ፖሊስ ይዟቸው ከሆነ ወንጀል ካለባቸው በስርዓቱ ለሚመለከተው አካል ወይም ደግሞ ለፍርድ ቤት ማቅረብ አለበት። አቅርቦ ወንጀል ካለ መመርመር ይችላል፣ ስርዓቱን ተከትሎ ማለት ነው። ይህ ካልሆነ መንግስት አልያዝኩም ካለ ደግሞ ይኸው ዜጎችን የመጠበቅ ግዴታ ስላለበት የት እንደገቡ ማፈላለግ አለበት፣ ምላሽ ሊሰጠን ይገባል ማለት ነው።
ቪኦኤ የአዲስ አበባ ፖሊስ ስለ ጉዳዩ ያውቅ እንደሆነ የጠየቀ ሲሆን ቃል አቀባዩ ምክትል ኮማንደር ማርቆስ ታደሰ በእጅ ስልካቸው የደረሰኝ መረጃ የለም የሚል የጽሑፍ ምላሽ ሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የአንጎላ ተቃዋሚ ፓርቲ ገዢው ፓርቲ ኤምፒኤልኤ ያሸነፈበትን የምርጫ ውጤት በመቃወም አቤቱታ አስገብቷል። ገዢው ፓርቲ በማሸነፉ ስልጣን ላይ ያሉት ፕሬዚደንት ጁዋው ሎሬንሶ ለሁለተኛ የስልጣን ዘመን የሚቆዩ ሲሆን ፓርቲያቸው በምክር ቤት አነስ ያለ አብላጫ መቀመጫ ይዟል። ዋናው ተቃዋሚ ፓርቲ ዩኒታ የምርጫውን ውጤት በመቃወም አቤቱታ ማስገባቱን ትናንት ማክሰኞ ነው ያስታወቀው። በሀገሪቱ የምርጫ ደንብ መሰረት ዩኒታ በጽሁፍ ያስገባው አቤቱታ ተቀባይነት ካላገኘ አቤቱታውን ለሕገ መንግስታዊ ፍርድ ቤት ማቅረብ ይችላል። ፍርድ ቤቱም በ72 ሰዓት ጊዜ ውስጥ ውሳኔ መስጠት ይኖርበታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቀዝቃዛ ጦርነቱን ደም ሳይፋሰስ እንዲያከትም ያደረጉት ነገር ግን ሶቪየት ህብረትን ከመፈራረስ ሊታደጓት ያልቻሉት ጎርባቾቭ ዜና ረፍቱን ተከትሎ ከዓለም ዙሪያ የሐዘን መግለጫዎች እየወጡ ሲሆን የሩሲያ ፕሬዚደንት ቭላዲሚር ፑቲን በጎርባቾቭ ህልፈት ዜና በጥልቅ ማዘናቸው በቃል አቀባያቸው በኩል ተመልክቷል። በሚሃይል ጎርባቾቭ ማረፍ እጅግ ማዘናቸውን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የታሪክን አቅጣጫ የቀየሩ ልዩ መሪ ሲሉ ገልጸዋቸዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጄምስ ቤከር በበኩላቸው ሚካኤል ጎርባቾቭን ታላቂቱን ሀገራቸውን ወደ ዲሞክራሲ በመሩ ታላቅ ሰውነታቸው በታሪክ ይታወሳሉ ብለዋል። ጎርባቾቭ ስላካሄዷቸው ዲፕሎማሲያዊ ጥረቶች የኖቤል የሰላም ሽልማት ተሸልመዋል። በአንጻሩ ደግሞ ከዓለም ከማናቸውም ትልቋ ሀገር የነበረችው ሶቪየት ህብረት መፈራረሷ ባስከተለው ትርምስ የተነሳ በሚሊዮኖች የተቆጠሩ ሩሲያውያን ዘንድ ጠላት ተደርገው ይታያሉ። የጦር መሳሪያ ሽቅድድም እንዲያከትም ጥረት ያደረጉትና የሀገራቸውንና የዩናይትድ ስቴትስን ግንኙነት ያሻሻሉት ጎርባቾቭ እንደ አውሮፓውያን አቆጣጠር በ1987 ከወቅቱ የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬገን ጋር የመካከለኛ ርቀት ተወንጫፊ ኒውክሌር መሳሪያዎች ቅነሳ ስምምነት በመፈራረም በሺዎች የተቆጠሩ የጦር መሳሪያዎችን በማስወገድ አውሮፓን ተደግኖባት ከነበረው የውድመት አደጋ ታድገዋል። በማስከተልም በ1989 በአፍጋኒስታን በቀደሙት የሶቪየት መሪ በሊዮኒድ ብሬዥኔቭ ተጀምሮ ለ10 ዓመታት ሲካሄድ የቆየውን ጦርነት አስቁመዋል። ሩሲያ ዩክሬን ላይ በየካቲት ወር ጦርነት ከመክፈቷ ከአንድ ሳምንት በፊት 91ኛ ዓመታቸውን ያከበሩትና ታመውም የከረሙት ጎርባቾቭ በዩክሬኑ ጦርነትም ይሁን በሌላ ጉዳይ ድምጻቸው በአደባባይ እንብዛም ተሰምቶ አያውቅም። ሩሲያና ዩክሬን ደቡባዊ ዩክሬን ውስጥ በሚገኘው የኒውክሌር ኃይል ማመንጫ አቅራቢያ በደረሰው አዲስ ጥቃት ዛሬ አንዱ በሌላው ላይ ውንጀላ ያሰሙ ናቸው። የኒውክሌር ማመንጫው ደህንነት ጉዳይ ዓለም አቀፍ ስጋት መቀስቀሱ ይታወቃል። ዛፖሮጂዣ በሚገኘው የኒውክሌር ማመንጫ አቅራቢያ ጥቃት በመፈጸም ሁለቱ ወገኖች ለሳምንታት አንዱ ሌላውን ወገን ሲከሱ ቆይተዋል። የተባበሩት መንግስታት ድርጅት መርማሪዎች የኒውክሌር ኃይል ማመንጫውን ደህንነት ለመፈተሽ ወደ ስፍራው እያመሩ ናቸው። የዓለም አቀፍ የአቶሚክ ኃይል ድርጅት መርማሪዎቹ ዛሬ ረቡዕ ከዩክሬን ዋና ከተማ ከኪየቭ ተንቀሳቅሰዋል። መርማሪዎቹ ስራቸውን ለማከናወን እንዲችሉ ዋስትና የተሰጣቸው መሆኑን የድርጅቱ ዋና ስራ አስኪያጅ ራፋኤል ግሮሲ ገልጸዋል። በሌላ በኩል የሩሲያ የነዳጅ ድርጅት ጋዝፕሮም ወደ አውሮፓ የነዳጅ አቅርቦት የሚልክበትን ዋናውን መስመር ዘግቶታል። ጋዝፕሮም ኖርዲክ ስትሪም የተባለውን ዋናውን የጋዝ ማስተላለፊያ መስመር ጥገና ለማካሄድ እንደሚዘጋው አስታውቆ የነበረ ሲሆን እስከፊታችን ቅዳሜ ተዘግቶ እንደሚቆይ አስታውቋል። ኩባንያው በቅርብ ወራት ተመሳሳይ እርምጃዎችን ወስዶ እንደነበረ ሲታወቅ፣ አንዳንድ የአውሮፓ መንግስታት ሩሲያ የአውሮፓ ሀገሮች ዩክሬንን በመደገፋቸው የነዳጅ አቅርቦቱን ለበቀል ልትጠቀምበት ትችላለች የሚል ስጋት እንዳላቸው ሲያሰሙ ቆይተዋል። በመጨረሻም የዩናይትድ ስቴትስ ተቆጣጣሪዎች አዳዲስ የኮቪድ-19 ማጠናከሪያ ክትባቶች ጥቅም ላይ ይውሉ ዘንድ ፈቃድ መስጠታቸው ተገለጸ። ይህም አዳዲሶቹን ክትባቶች በአሁን ወቅት በስፋት በሚታየው የኦሚክሮን የቫይረስ ዝርያ ላይ የተነጣጠሩ የመጀመሪያዎቹ ክትባቶች ያደርጋቸዋል። የዩናይትድ ስቴትሱ የምግብና የመድኃኒት አስተዳደር በዛሬው ዕለት ያሳለፈው ይህ ውሳኔ ከአሁን ቀደም በፋይዘር እና በተፎካካሪው የመድኃኒት አምራች ኩባንያ ሞደርና የተሰሩትንና ጥቅም ላይ ውለውም የበርካታ ሚሊዮኖችን ሕይወት በታደጉት ክትባቶች ላይ የተደረጉ ማሻሻያዎችን ያጸደቀው። በተጨማሪም ተሻሽለው የተሰሩት አዲሶቹ የማጠናከሪያ ክትባቶች በመጪዎቹ የክረምት ወራት ያይላል ተብሎ የሚፈራውን የህመሙን ወረርሽኝ ለመከላከል ይረዳሉ ተብሎ ታምኖባቸዋል። ዩናይትድ ስቴትስ ውስጥ እስካሁን በመሰጠት ላይ ያሉት የኮቪድ-19 ክትባቶች ቀደም ሲል የታየውን የኮሮና ቫይረስ ዝርያ ኢላማ ያደረጉ ሲሆኑ፣ የአሁኖቹ ማጠናከሪያ ክትባቶች በአንጻሩ በከፊል ከመጀመሪያው ክትባት የተወሰዱና በከፊል ደግሞ በእጅጉ ተላላፊ ለሆነው ለኦሚክሮኑ ዝርያ መከላከያ የሚሆን ቅመም የያዙ መሆናቸው ተገልጿል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታዬን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን የሚተላለፍላችሁን የዛሬ ነሐሴ 25 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ ራዲዮ እየተከታተላችሁ ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የዕለቱ አብይ ርዕስ ዘገባችን እንለፍ። ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ሲል የኢትዮጵያ መንግስት አስታወቀ። ህወሓት በበኩሉ በተለያዩ አቅጣጫዎች ጥቃት የፈጸመው የፌደራል መንግስት ኃይል ነው በማለት የመንግስትን ውንጀላ አስተባብሏል። በሌላ በኩል በሰሜን ኢትዮጵያ የሚገኘው የትግራይ ክልል ዋና ከተማ መቀለ ትላንት እኩለ ሌሊት ላይ የአየር ጥቃት መድረሱን አዣንስ ፍራንስ ፕሬስ የዜና ወኪል ዘግቧል። ጦርነቱ ተባብሶ በቀጠለበት ባሁን ወቅት የሰላም ተማጽኖችም የቀጠሉ ሲሆን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባወጣው መግለጫ የትጥቅ ግጭቱን ያለምንም ቅድመ ሁኔታ በማስቆም ሰብአዊ ድጋፎች እንዲቀጥሉ ጥሪ አቅርቧል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ዛሬ ባወጣው መግለጫ ትግራይ ክልልን በማስተዳደር ላይ የሚገኘው ህወሓት ለሰላም የተዘረጉ እጆች እንዲታጠፉ መንግስትን ያስገደዱ መሆኑን ጠቅሶ ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አቅራቢያ ጥቃት መክፈቱን ገልጿል። ይሁን እንጂ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ መንግስት ወንጀላውን ያቀረበው ከዓለም አቀፉ ማህበረሰብ ተጠያቂነት ለማምለጥ ነው ብለዋል። በሌላ በኩል በትግራይ ክልል ዋና ከተማ መቀሌ ትናንት እኩለ ሌሊት ላይ የአየር ጥቃት መድረሱን አዣንስ ፍራንስ ፕሬስ ዘግቧል። ኤኤፍፒ የትግራይ አማጽያን ሲል የሚጠራቸውን ቡድኖችና የሆስፒታል ኃላፊዎች ጠቅሶ እንደዘገበው የቦምብ ጥቃቱ የተፈጸመው በኢትዮጵያ መንግስትና በህወሓት መካከል የሚደረገው ውጊያ ባለፈው ሳምንት እንዳዲስ ካገረሸ በኋላ መሆኑን ገልጿል። የህወሓት ቃል አቀባይ አቶ ጌታቸው በትዊተር ገጻቸው ላይ ምሽቱን መቀሌ ላይ የድሮን ጥቃት ተፈጽሟል፣ በአካባቢው አሳማኝ የሆነ ወታደራዊ ኢላማ አለ ነበረም ሲሉ መልእክት ያስተላለፉ ሲሆን መቀሌ ሆስፒታልን ኢላማ ያደረጉ 3 ቦምቦች መጣላቸውን ጨምረው ገልጸዋል። ለዚህ ክስ ከኢትዮጵያ መንግስት የተሰጠ ይፋዊ ምላሽ የለም። ሆኖም መንግስት ባለፈው ሳምንት ለተሰነዘረው ተመሳሳይ ውንጀላ ምላሽ ሲሰጥ አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃ ገልጾ ህወሓት ሆን ብሎ ሐሰተኛ ሬሳ የያዙ የሚመስሉ ከረጢቶችን ሰዎች በሚገኙበት ቦታ በማስቀመጥ ቁጣ ለመቀስቀስ ሞክሯል ሲል ከሷል። ሰሜን ኢትዮጵያ በአብዛኛው በጥብቅ ክልከላ ውስጥ በመሆኑ በሁለቱም ወገኖች የሚቀርቡትን አቤቱታዎች ገለልተኛ በሆነ አካል ማጣራት አልተቻለም። መቀሌ የሚገኘው አይደር ሆስፒታል ዋና ዳይሬክተር የሆኑት አቶ ክብሮም ገብረስላሴም እንዲሁ በትዊተር ገጻቸው ባሰፈሩት መልእክት በመቀሌ ጠቅላላ ሆስፒታል አጠገብ ወደ እኩለ ሌሊት አቅራቢያ የድሮን ጥቃት መፈጸሙን ገልጸው ጉዳት የደረሰባቸው ወደ አይደር ሆስፒታል እየገቡ ነው ሲሉ ያለ ተጨማሪ ዝርዝር መረጃ ገልጸዋል። አንድ የበጎ አድራጎት ሰራተኛም የአየር ጥቃቱ መፈጸሙን ለኤኤፍፒ የገለጸ ሲሆን ሲሆን ዝርዝር ማብራሪያ ግን አልሰጠም። የጠቅላይ ሚኒስትር አብይ አህመድ መንግስትና ህወሓት ለግጭቱ ማገርሸት እርስ በርሳቸው እየተወነጃጀሉ ሲሆን ከወራት በኋላ ያለፈው አርብ መቀሌ በደረሰው ያየር ጥቃት ህጻናትን ጨምሮ ቢያንስ 4 ሰዎች መገደላቸው ተገልጿል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ጥቃቱ በህጻናት መዋያ ትምህርት ቤት ላይ መድረሱን በመግለጽ ድርጊቱን አውግዟል። የክልሉ የቴሌቪዥን ጣቢያ የሟቾቹን ቁጥር 3 ህጻናቶችን ጨምሮ 7 መሆናቸውን ዘግቧል። የመንግስት ባለስልጣናት በዚህ አዲስ የአየር ጥቃት ዙሪያ ምንም አስተያየት ባይሰጡም በምዕራብ ኢትዮጵያ ከሱዳን ጋር በሚያዋስነው ድንበር አካባቢ ግን አማጽያኑ ጦርነት መክፈታቸውን ዛሬ አስታውቀዋል። የመንግስት ኮሙኒኬሽን አገልግሎት ዛሬ ነሐሴ 25 2014 ዓ.ም ምረት ባወጣው መግለጫ ያለ ጦርነት መኖር የማይችልው ሲል የገለጸው ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ሲል አስታውቋል። ህወሓት ይህን አዲስ ወረራ የፈጸመው አስቀድሞ በምስራቅ አማራ በኩል በቆቦና አካባቢው የከፈተው ወረራ በመከላከያ ሰራዊትና በደጀኑ ህዝብ ጠንካራ የመከላከል ብቃት የተነሳ ባሰበው ልክ ስላልሄደለት ነው ያለው የኢትዮጵያ መንግስት መግለጫ፣ በመሆኑም የሰላም አማራጮችን በመተው ህወሓት ወረራውን ወደ ሌሎች አካባቢዎች እያስፋፋ ይገኛል ሲል ከሷል። ህወሓት በኢትዮጵያ ላይ ከፍቷል ያለውን ጦርነት በመከላከያ ሰራዊቱ እየመከተው መሆኑን የገለጸው መንግስት የህወሓት እብሪት ለሰላም የተዘረጉ እጆች እንዲጣጠፉ እያስገደደ ነው ሲልም በመግለጫው አስጠንቅቋል። ሆኖም ለኢትዮጵያ መንግስት አሁንም ለሰላም አማራጮች ዝግጁ መሆኑን አስታውቋል። ለሰላም የተዘረጋው እጅ በህወሓት እብሪታዊ ወረራ ምክንያት እንዳይጣጠፍ ዓለም አቀፉ ማህበረሰብ የሚቻለውን እንዲያደርግ የኢትዮጵያ መንግስት አሁንም ያሳስባል በማለትም አመልክቷል። ይሁን እንጂ ህወሓት በኢትዮጵያ መንግስት የቀረበበትን ይህን ክስ አስተባብሏል። ይልቁንም በተለያዩ አቅጣጫዎች ጥቃቱን እያስፋፋ ያለው የኢትዮጵያ ጦር እንደሆነም ነው የገለጸው። የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ የኢትዮጵያ መንግስት ከዓለም አቀፉ ማህበረሰብ ተጠያቂነት ለማምለጥ ትርክቶችን እየፈጠረ ነው ብለዋል። የትግራይ ሰራዊት ዋና አዛዥ እንደሆኑ የተጠቀሱት ታደሰ ወረደ ደግሞ በትግራይ ቴሌቪዥን በሰጡት መግለጫ የኢትዮጵያ ጦር በሰቆጣ በደደቢትና በአዲስ አበባ አቅጣጫዎች ለማጥቃት ከፍተኛ ርብርብ እያደረገ ነው ብለዋል። በአዲስ አበባና አስገዳ አቅጣጫ የመድፍና የታንክ ድብደባ በሰፊው እየፈጸመ ነበር ሲሉም ከሰዋል። የኢትዮጵያ መንግስት በአስር ሺዎች የሚቆጠሩ ወታደሮችን ወደ ኤርትራ መላኩንና እነዚህ ወታደሮች ከኤርትራ ሰራዊት ጋር በመሆን ለማጥቃት እየተዘጋጁ መሆናቸውንም ነው የገለጹት። ይህን ክስ በተመለከተ ግን ከኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም፣ ከኤርትራ በኩልም የተሰጠ ምላሽ የለም። የሁለቱ አካላት መካሰስ በቀጠለበት በአሁን ወቅት ታዲያ ከሁመራ ራቅ ባሉ አካባቢዎች የተኩስ ድምጽ እንደሚሰማ አንዲት የከተማዋ ነዋሪ ተናግራለች።
ከሌሊቱ 12 ሰዓት ምናምን ከንጋቱ 12 ሰዓት አካባቢ የጀመረው ሰዓት ምናምን ላይ አካባቢ ደግሞ ትንሽ ጋር ብሎ ነው የነበረ። አሁን ደግሞ ይሰማል ደግሞ ለገና ማለት ነው።
በየት በኩል ነው የከባድ መሳሪያ ድምጽ የሚሰማው?
ቅርብ ነው በረከት በዚህ በዱና ምናምን አካባቢ ቅርብ ነው ለኛ ለሁመራ ማለት ነው። ከተማ ላይ ቅድም ጠዋት ትንሽ ሆነ ውዝንብር ተፈጥሮ ነው የነበረ። አሁን ግን ገና ነው ተረጋግቶ ነው ያለው።
የሰላም ተማጽኖዎችም የቀጠሉ ሲሆን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባወጣው መግለጫ በሰሜናዊ ኢትዮጵያ ዳግም የተከሰከሰውን የትጥቅ ግጭት ያለምንም ቅድመ ሁኔታ በማቆም ሰብአዊ ድጋፎች እንዲቀጥሉ አስፈላጊው ጥረት እንዲደረግ የሚል ጥሪ አቅርበዋል። አቶ ዘላለም ሸቱ የምክር ቤቱ የህግና ፖሊሲ አማካሪ ናቸው።
ያሁን ያወጣነው መግለጫ ከዚህ በፊት ካወጣናቸው መግለጫዎች ጋር ተያያዥነት አለ። የዛ አካል የሆነ ነው። የአሁኑን መግለጫ ከዚህ በፊት ካሉት የሚለየው የአሁኑ የሰላም ጥሪ ጋር ብቻ ሳይሆን የሰብአዊ እርዳታ ጋር የተያዙ ጉዳዮች ላይ ትኩረት የሚያደርግ ነው። ከሰላም ጥሪው ጎን ለጎን በተለይ አሁን በተነሳው ግጭቱ ሪላፕስ ሲያደርግ ወይም እንደ አዲስ ሲያገረሽ በፊት የነበረው የሰብአዊ መብት የሰብአዊ እርዳታ ጉዳይ ወይም ሰብአዊ ቀውስ በጣም ተባብሶ ነው የሚቀጥለው። የተጀመሩ የሰብአዊ እርዳታ ጉዳዮች እንዲስተጓጎሉ ነው የሚያደርገው። ይሄ ደግሞ ዜጎቻችን የበለጠ ተጎጂ ስለሚያደርጋቸው ለዛ ምቹ ሁኔታ ለመፍጠር የመጀመሪያው ጉዳይ ሁለቱም ግጭቱን ማቆም ወደ ሰላም መምጣት ይገባቸዋል የሚለውን ጥሪ ነው ማስተላለፍ።
የተባበሩት መንግስታት ድርጅት ለጦርነቱ ተሳታፊ ወገኖች ባስተላለፈው መልእክት በዓለም አቀፍ የሰብአዊነት ህግ መሰረት ሲቪሎች ወደ ሰላማዊ ስፍራዎች እንዲሄዱ መፍቀድን ጨምሮ ሁሉም በግጭቱ ውስጥ ያሉ አካላት ሲቪሎችን እና የሲቪል ሰዎችን ንብረት ለመጠበቅ የማያቋርጥ ጥንቃቄ እንዲያደርጉ ጠይቋል። ውጊያ እየተካሄደ ባለበት በአሁን ወቅት የደህንነት ሁኔታው በሚፈቅድበት ቦታ ለተጎዱ ወገኖች ሰብአዊ እርዳታ ማቅረቡን እንደቀጠለ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። በትግራይ ላይ የሰብአዊ አጋሮች የምግብ እና ሌሎች አስፈላጊ ሰብአዊ አቅርቦቶችን በድጋሚ ማከፋፈል ጀምረዋል ሲልም ቢሮው ገልጿል። ምንም እንኳን የሰላም ተማጽኖዎች ከተለያዩ የሀገር ውስጥና ዓለም አቀፍ አካላት በመቅረብ ላይ ቢሆኑም ዳግም የተቀሰቀሰው ጦርነት ግን ከመርገብ ይልቅ የተለያዩ ቀውሶችን እያስከተለ በየቀኑ ተባብሶ በመሄድ ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በምዕራብ ኢትዮጵያ የሚንቀሳቀስ ታጣቂ ቡድን ባለፈው ሰኔ በመቶ የሚቆጠሩ የአማራ ተወላጆችን ሲጫፈጭፍ የጸጥታ ኃይሎች እንዳልተከላከሉላቸው ጠቅሶ ዓለም አቀፉ የመብት ተሟጋች ድርጅት Human Rights Watch ሪፖርት አውጥቷል። ከጥቃት የተረፉትም በቂ የሆነ መጠለያ ሳይሰጣቸው እንዲሁም የጤናና የደህንነት ችግራቸው ሳይቀረፍ 3 ወር ማለፉን ቡድኑ በመግለጫው ጨምሮ ገልጿል። በጉዳዩ ላይ ገለልተኛ ምርመራ እንደሚያስፈልግም ድርጅቱ ጠቁሟል። እንግዱ ወልዴ የመግለጫውን ይዘት በተከታዩ ዘገባ ይዳስሰዋል።
በቶሌ ጉቲን ቸርቆሳና በገን በእሳት የጋዩ 480 ቤቶችን በሳተላይት ፎቶ አስደግፎ ሪፖርቱን የጀመረው Human Rights Watch ባለፈው ሰኔ 11 2014 ዓ.ም ተመረተ። ከፍተኛ ትጥቅ ያነገበ ቡድን በቶሌና ሰነይ ቀበሌዎች ለ8 ሰዓት ባደረገው ጭፍጨፋ 400 የሚሆኑ ሰላማዊ ሰዎች መገደላቸውን አስታውቋል። የተገደሉት ሰዎች የአማራ ተወላጆች መሆናቸውንም ጨምሮ አስታውቋል። ያልታወቁ ሲል የሰባዊ ድርጅቱ የገለጻቸው እነዚህ ታጣቂዎች በመቶ የሚቆጠሩ የመኖሪያና የንግድ ቤቶችን ሲያቃጥሉ ከብቶችንና ሌሎች ንብረቶችንም ዘርፈዋል ብሏል። የሳተላይት ፎቶዎችን አስደግፎ ያዘው ሪፖርት ቢያንስ 5 መንደሮች በእሳት መጋየታቸውንና 480 የሚሆኑ ቤቶች በእሳቱ መውደማቸውን ገልጿል። ይህ ቁጥር የሳተላይት ፎቶ የሸፈነውን አካባቢ ብቻ የሚወክል ሲሆን ጉዳቱ ከዚያም በላይ ሊሆን እንደሚችል ድርጅቱ አክሎ ጠቁሟል። በአካባቢው የነበሩት የመንግስት ኃይሎች ጥሪ ቢደረግላቸውም የደረሱት ግን ጥቃቱ ከተፈጸመ ከሰዓታት በኋላ ነው ብሏል ሪፖርቱ። Human Rights Watch ባወጣው ሪፖርት ላይ አስተያየታቸውን የሰጡት የድርጅቱ የአፍሪካ ቀንድ ኃላፊ ላቲሻ ባደር የታጠቁት ጥቃት ፈጻሚዎች መንደሮችን በየተራ ሲያወድሙና ወደር በሌለው ጭካኔ ቤተሰቦችን ሲገድሉ በአቅራቢያው የነበሩ የመንግስት ኃይሎች ምንም ሲያደርጉ አልታዩም ብለዋል። ይህ በቅርቡ ከተፈጸሙት ጭፍጨፋዎች አንዱ ብቻ ሲሆን አስተማማኝና ገለልተኛ ምርመራ በማካሄድ ረገድ ፈጻሚዎቹን በመለየትና እርዳታ ለሚያስፈልጋቸው በቂ እርዳታ በማድረስ ረገድ መንግስት ብዙ መስራት አለበት ሲሉ አክሏል ላቲሻ ባደር። ከእንደ አውሮፓን አቆጣጠር 2019 ዓ.ም ጀምሮ የመንግስት ኃይሎችና የኦሮሞ ነጻነት ሰራዊት በምዕራብ ኦሮሚያ በውጊያ ላይ ሲሆኑ በኦሮሞዎችም ሆነ በሌሎች በአካባቢው በሚገኙ እዳጣን ማህበረሰቦች ላይ በደል ደርሷል ሊልና ሪፖርቱ በማከል የመንግስት ባለስልጣናት ለሰኔው ጭፍጨፋ የኦሮሞ ነጻነት ሰራዊትን ተጠያቂ ሲያደርጉ፣ ሰራዊቱ በበኩሉ የድርጊቱ ፈጻሚዎች የመንግስት ሚሊሻዎች ናቸው ሲል ከሶ ጉዳዩ በገለልተኛ ወገን እንዲጣራ ጥሪ አድርጓል ሲል አክሏል። ከሰኔ እስከ ነሐሴ ባለው ጊዜ ውስጥ ጥቃቱ በተፈጸመባቸው 5 ቀበሌዎች የሚገኙና 19 አይን ማኞችን ጨምሮ በድምሩ 25 ሰዎችን በስልክ ማነጋገሩንና ከጥቃቱ በፊትና በኋላ የሳተላይት ፎቶዎችን መመልከቱን Human Rights Watch በሪፖርቱ አስታውቋል። ባለፈው ዓመት ከሚያዝያ እስከ ግንቦት በምዕራብ ኦሮሚያ በቦኔ ቀበሌ የተፈጸመ ተመሳሳይ ጥቃትን በተመለከተ 12 አይን ማኞችን ማናገሩን ድርጅቱ ጨምሮ ገልጿል። ሰኔ 11 ማለዳ ወንዶች ሴቶችንና ልጆችን ከቤት ጥለው ወደ እርሻ ስራና ገበያ ሲያመሩ ከባድ ጥቃት ያነገቡ ቡድኖች በቶሌና ሰኔ ቀበሌዎች ያልተጠበቀ ጥቃት ፈጽመዋል ብሏል ሪፖርቱ። ከአምስት ልጆቿ ጋር በአካባቢው ካለ የበቆሎ ማሳ ውስጥ ተደብቃ የነበረች እናት ህፃን ልጇ ሲያለቅስ የሰሙት አጥቂዎች ወደ እነርሱ አቅጣጫ ሲተኩሱ ህፃኗ ወዲያው ስትሞት ከኋላ በኩል የተመታው ሌላ ህፃን ጥይቱ በአንገቱ ወጥቶ ከሁለት ወራት የሆስፒታል ቆይታ በኋላ ሊተርፍ መቻሉን ሪፖርቱ እንደማሳያ ጠቅሷል። 60 በተባለ ቀበሌ 29 አስክሬኖች በመስጊድ ውስጥ ሲገኙ ከነዚህም ውስጥ እስከ 6 የሚደርሱ የአንድ ቤተሰብ አባላት ይገኙበታል። በጉቲን ቀበሌ ደግሞ ከጎጆ ቤት ጋር ተቃጥለው የከሰሉ 12 ሬሳዎች ነዋሪዎች አግኝተዋል ብሏል ሪፖርቱ። በቀብር ስራ ላይ ተሰማሩ 3 ነዋሪዎች እንደሚያምኑት በስድስት መንደሮች ከ400 በላይ ሰዎች ተገድለዋል። የጠቅላይ ሚኒስትር ቢሮ ቃል አቀባይ በሰኔ መጨረሻ ላይ በሰጡት ጋዜጣዊ መግለጫ የ338 ሰዎች አስክሬን እንደተለየ መናገራቸውን ሪፖርቱ አስታውሷል። በቶሌና ሰኔ የተፈጸመው ግድያ በምዕራብ ኦሮሚያ በአማሮች ላይ ከተፈጸሙ ሌሎች ግድያዎች ጋር ተመሳሳይ ነው ያለው ሪፖርቱ። ከሁለት ሳምንት በኋላ በቀለም ወለጋ በመትገኘው በሃዋ ገላን መንደር እንዲሁም በምዕራብ ወለጋ ዞን ቦኔ ቀበሌ በርካቶች ተገድለዋል ብሏል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ 4800 ሰዎች ከቶሌ መፈናቀላቸውንና ከ500000 በላይ ሰዎች በምዕራብ ኦሮሚያ በጥቃቱ ምክንያት ተፈናቅለዋል ማለቱን ሪፖርቱ ጠቅሶ ገልጿል። በመጋቢት 21 2013 ዓ.ም ተመረተ በምዕራብ ወለጋ በባቦ ገምበል ቀበሌ ከምሽቱ 2 ሰዓት አካባቢ የታጠቁ ወንዶች የአማራ ተወላጅ ነዋሪዎችን ለስብሰባ ተፈልጋላችሁ ብለው አስገድደው በአንድ ቦታ ከሰበሰቧቸው በኋላ 28ቱን ተኩሰው ገድለዋል። ለስብሰባ በሚጠሩበት ጊዜ ያመለጠ አንድ ሰው እንዳለው ታጣቂዎቹ ኦሮምኛ ተናጋሪዎችና የተለየ ረጅም ጸጉር ያላቸው ሲሆን ይህም ነዋሪዎች እንዳሉት በኦሮሞ ነጻነት ሰራዊት ዘንድ የተለመደ ነው። ግለሰቡ ዛፍ ላይ ወጥቶ እስከ ለሊቱ 8 ሰዓት መቆየቱንና በኋላም የተኩስ ድምጽ መስማቱን ተናግሯል። በ30 ደቂቃ ርቀት ላይ ለሚገኙት የኦሮሞ ክልል ልዩ ኃይል ነዋሪዎቹ የእርዳታ ጥሪ ቢያደርጉም ጥቃቱ ከተፈጸመ ከሰዓታት በኋላ ከለሊቱ 8 ሰዓት ደርሷል ሲል ሪፖርቱ ገልጿል። Human Rights Watch በሪፖርቱ መጨረሻ ባስቀመጠው የመፍትሄ ሐሳቦች እንዳለው በምዕራብ ኦሮሚያ የሚገኙ ሁሉም ተፋላሚ ኃይሎች አደጋ ላይ ለሚገኙት ሰዎች የሰብአዊ እርዳታ የሚደርስበት ሁኔታ እንዲያመቻቹ እንዲሁም ለገለልተኛ መርማሪዎች ያልተገደበና ሙሉ የሆነ ነጻነት እንዲሰጡ ጥሪ አድርጓል። መንግስትን በተመለከተ የሰብአዊ መብት ድርጅቱ ካስቀመጣቸው የመፍትሄ ሐሳቦች መካከል ጉዳዩን ለመመርመርና አጥፊዎቹን ለፍርድ ለማቅረብ የወሰዳቸውን እርምጃዎች ለህዝብ እንዲያሳውቅ እንዲሁም ሲቪሎችን በመከላከል ረገድ እንዝህላልነት አሳይተው ሊሆኑ የሚችሉ የአካባቢው ባለስልጣናትና የመንግስት ኃይሎችን ጉዳይ መርምሮ ለህዝብ እንዲያሳውቅ የሚሉ ይገኙበታል። የኦሮሞ ነጻነት ሰራዊትንም ሆነ ሌሎች ታጣቂዎች ያላቸውን በተመለከተ የመብት ድርጅቱ እንዳለው በሲቪሎችና ንብረቶቻቸው ላይ የሚደረገውን ህገወጥ ጥቃት ባስቸኳይ እንዲያቆሙና ለጥቃቱም ሆነ ለተፈጸሙ ሌሎች እንግልቶች ኃላፊነት የሚወስዱ አዛዦች ላይ ተገቢውን ቅጣት እንዲሰጡ ጠይቋል።
ዳግም ጦርነቱ ወደ አገረሸበት ሰሜን ኢትዮጵያ ስንመለስ በአካባቢው እንደገና የተጀመረውን ጦርነት ተከትሎ ከ200000 በላይ ሰዎች መፈናቀላቸውን የአፋር ብሔራዊ ክልላዊ መንግስት አስታውቋል። የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር አቶ መሐመድ ሁሴን ለአሜሪካ ድምጽ እንዳስታወቁት ህወሓት በያሎ ከተማ ላይ በተኮሰው ከባድ መሳሪያ 3 ህጻናት ሲገደሉ የቆሰሉ ሰዎች ደግሞ በዱብቲ ሆስፒታል ህክምና እየተከታተሉ ነው። በአካባቢው ተፈጸመው የመሳሪያ ድብደባ የህፃናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ በበኩሉ ተፋላሚዎቹ አካላት አስቸኳይ የተኩስ አቁም ስምምነት እንዲያደርጉ ጥሪ አቅርቧል። ህወሓት ሰላማዊ ሰዎችን ኢላማ ከማድረግ አንጻር የሚቀርቡበትን ውንጀላዎች በተደጋጋሚ ያስተባብላል። ከዚሁ ጋር በተያያዘ ካለፈው ሳምንት ጀምሮ በአስቸጋሪ ሰብአዊ ሁኔታ ውስጥ መሆናቸውን እንደገና በተጀመረው ጦርነት ምክንያት ከቆቦ ከተማ የተፈናቀሉ ነዋሪዎች ተናግረዋል። በስጋት ምክንያት ከወልዲያ የተፈናቀሉ አንዳንድ የከተማዋ ነዋሪዎች ደግሞ ወደ ቀያቸው በመመለስ መጀመራቸውን ገልጸዋል። አስቴር ምስጋናው በዚህ ዙሪያ ተከታዩን ዘገባ ልካለች።
በሰሜን ኢትዮጵያ እንደገና የተጀመረው ጦርነት ከወዲሁ ሰብአዊ ቀውስ እያስከተለ መሆኑን ነው የአፋር ክልል መንግስት ያስታወቀው። የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር መሐመድ ሁሴን እንዳሉት ጦርነቱ መጀመሪያ ከተከፈተባቸው ቦታዎች አንዱ የአፋርና የአማራ ክልሎችን የሚያዋስኑት የዞብል ተራራዎች አካባቢ ነው። ይህ ደግሞ በአፋር ክልል የያሎ ወረዳ በተለይም በጉሊና ወረዳ ቦተኒፎሲካ ተብሎ የሚጠራው አካባቢ መሆኑ ተቀሰዋል። በተለይ ለ3ና 4 ቀናት በአካባቢው ከባድ ውጊያ እንደነበረ የገለጹት ኮሚሽነሩ ከህዋት ተተኮሰ ባሉት ከባድ መሳሪያ በያሉ ከተማ ህፃናት ጭምር መገደላቸውን አብራርተዋል።
በአፋር ክልል ያሉ ከተማ በከባድ መሳሪያ ድብደባ የተገደሉትን ህጻናትና ቆስለው በዱብቲ ሆስፒታል ህክምና እየተከታተሉ ያሉትን ሰዎች በተመለከተ እስካሁን ከህዋት ወገን የወጣ መግለጫ የተሰጠ ቀጥተኛ ምላሽ የለም። ህዋት ቀደም ሲል ለተሰነዘሩበት ተመሳሳይ ወንጀሎች በሰጣቸው ምላሾች ግን ሰላማዊ ሰዎችን ኢላማ እንደማያደርግ በመግለጽ አስተባብሏል። በአካባቢው የተፈጸመው የመሳሪያ ድብደባ የህጻናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ግን ተፋላሚዎቹ አካላት እስካሁን የተኩስ አቁም ስምምነት እንዲያደርጉ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ዩኤን ኦቻ ባወጣው መግለጫም እንደገና የተጀመረውን ጦርነት ተከትሎ በሺዎች የሚቆጠሩ ሰዎች ከአፋር ክልል ጉሊና እና ያሉ ወረዳዎች መፈናቀላቸውን አመልክቷል። ይህንኑ ያረጋገጡት የአፋር ክልል የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር ማህመድ ሁሴን ቢያንስ ከአምስት ወረዳዎች የተፈናቀሉ ሰዎች ቁጥር ከ200,000 በላይ መሆኑን አብራርተዋል።
ከዚህ አካባቢ በተለይ ሙላሎ ሙሉ ለሙሉ ህዝብ የተፈናቀለበት ሁኔታ ነው ያለው። ሁለተኛ ደግሞ የጎሊናውን ህዝብ በተመሳሳይ ያወራ የውዋ እንደውም በፍልጭፍራ አካባቢ ህዝብ በስጋትና በመፈናቀል ላይ ያለበት ሁኔታ ነው ያለው። አሁንም የተፈጥሮ አደጋ የሆነውን የጎርፍ አደጋዎች ነበሩ በዚህ ሳምንት። በተለይ አሁን የቴሩ ወረዳና ያሎን ድሁም ጉሊናን የሚያገናኝ ዳሊኮም አካባቢ የነበረ ድልድይ በጎርፍ ጉዳት ደርሶበት ግንኙነት ተቋርጧል። በዛ ህብረተሰቡም ማለፍ አይችልም፣ ሌላ እርዳታ ማስገባትም አይቻልም። በዚህ በኩል ደግሞ ያው አሸባሪው እንዲሁ ጥቃት አድርሶ ወረዳ አካሂዶ ሁለት ቀበሌዎች ላይ እንዲሁ የተቆጣጠረበት ሁኔታ ነው ያለው። ስለዚህ በአጠቃላይ እስካሁን ባለን የመጀመሪያ ኢኒሻል የሆነ ራፒድ አሲስመንት እንደሚያሳየው ከ200,000 ህዝብ በላይ በዚሁ አካባቢ ላይ ለጊዜ ተፈናቅለው በየጥሻው በየተራራ ስር በየወንዝ እንዲሁ ተበትነው ራሳቸውን ከአደጋ ለማዳን ያው ችግር ላይ እንዳሉ ለመረዳት ችለናል። የመጀመሪያ ምዕራፍ ጦርነት ጊዜ ተፈናቅለው በተለያየ መጠለያ ጣቢያ ላይ የቆዩ እንደገና ወደ ቀያቸው ተመልሰው አሁን ላለፉት 3-4 ወር እዛው የቀድሞ ቀያቸው ላይ ኑሯቸው ሲመሩ የነበሩ ዳግም ለሶስተኛ ለሁለተኛ ጊዜ መፈናቀላቸው ነው እንግዲህ። ስለዚህ አሁን አዲስ በተቀሰቀሰው ጦርነት ምክንያት ህዝቡ ራሱን አደጋ ለመታደግ በአገኙ አማራጭ በየአቅጣጫው እንዲሁ የተበተነበት ሁኔታ ነው ያለው።
በጦርነቱ ምክንያት ለተፈናቀሉ ሰዎች ድጋፍ ለማድረግ እንቅስቃሴዎች እየተደረጉ መሆኑንም አቶ መሐመድ ተናግረዋል።
አንደኛ ማህበረሰቡ ስለያየ አካባቢ ተበትኖ ስለሄደ እነሱን በአንድ ጊዜያዊ መጠለያ ጣቢያ ላይ የመሰብሰብ እና እነሱን ወደ አንድ ማዕከል የማምጣት ስራ ከወረዳ አመራር ጋር እየተሰራ ይገኛል። ያንን መጠለያ ጣቢያዎች ወይም የሚቆዩበትን ቦታ ከታወቀ አስቸኳይ የምግብ፣ የውሃ፣ የመድኃኒት፣ የመጠለያ ድጋፍ ለማድረግ ደግሞ አጠቃላይ ካሉ ከተባበሩት መንግስታት ድርጅት ኤጀንሲዎች በተለይ በኦቻ አስተባባሪነት በጣም በርካታ ዓለም አቀፍ በጎ አድራጎት ድርጅቶች እና የዩኤን ኤጀንሲዎች ይዛሉ። እኛ እንደ መንግስት የሊደርሽፑን የማስተባበር ሊደርሽፕ እንወስዳለን። ከኦቻ ጋር በቅርበት እየሰራን አሁን የሂውማኒታሪያን ኤጀንሲ ወይም ኢንተር ሁማኒታሪያን ኮኦርዲኔሽን ግሩፕ የሚባል ቲም ተዋቅሮ ከነገ ጠዋት ጀምሮ ወደዛ አካባቢ ይንቀሳቀሳሉ። ስለዚህ እያንዳንዱ ኤጀንሲ በራሳቸው በስራ ዘርፍ ምን መስራት አለበት የሚለውን ተለይቷል። ስለዚህ እንደዚህ ችግር ሲያጋጥም ምን እንደሚፈልግም ይታወቃል። እሱም ምግብ ያስፈልጋል፣ መጠለያ ያስፈልጋል፣ ውሃ ያስፈልጋል፣ መድኃኒት ያስፈልጋል፣ ሌሎች ተዛማጅ የሆኑ ሰብአዊ የሆኑ እርዳታ ያስፈልጋሉ። ስለዚህ እያንዳንዱ ኃላፊነት ያለበት የተባበሩት መንግስታት ድርጅት አካላትና ዓለም አቀፍ የእርዳታ ድርጅቶች ተንቀሳቅሰው የራሳቸውን የበኩላቸው እንዲያደርጉ እያደረጉ ነው።
በተያያዘ ዜና ካለፈው ሳምንት ጀምሮ ከቆቦ ከተማና አካባቢው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እያለፉ መሆኑን እየተናገሩ ነው። ወጣት ሰለሞን ሞላ
ከሴት ከተማ ለመድረስ የነበረው ችግር በጣም አስቸጋሪ ነበረ። መጀመሪያ ጎብዬ ድረስ መጣን። ጎብዬ ላይ መንገድ ወይም ድልድይ ተሰብሮ ስለነበረ አላውሃ የሚባለው ቦታ ኦልሬዲ ያንን ለመሻገር በሰው ነው፣ አብዛኛውን ሰው በሰው ነው የተሻገረው። አንዳንዱ ሁለት እና ሶስት ጉዳቶችን እንደደረሱ ከዛ ሲሰምቻለሁ። ውሃ ይዟቸው የሄዱ ሰዎች እንዳሉ ማለት ነው። ዶሮ ግብር ከመድረሳችን በፊት መግባት አይቻልም ተብሎ ዶሮ ግብር ከተማ ላይ እንድናደርመናል። ከዶሮ ግብር በኋላ ጠዋት ላይ ኦልሬዲ እንደገና ተከፈተ። ወልዲያ ደረስን። ወልዲያ ስንደርስ የነበረው ድባብ በጣም አስደልታ ነበር። እዛ የወልዲያ ማህበረሰብ ቀድሞ የመስራት አጋጣሚ ተፈጥሮበት ስለነበር ኦልሬዲ የሽሽትና ቤቶች የመዘጋጋት ስለነበሩ ያለውን አማራጭ ምንም ማድረግ ስላልተቻለ ወደ ደሴ በደሴ ጉዞ እየመጣ ነው ያለ። አጋጣሚ ዩኒቨርሲቲ ተማሪዎች ምናምን ስለነበር በየቦታው ክራውድድ ነበር እንቅስቃሴ። ትራንስፖርትም በጣም አይገኝም፣ ከተገኘም እስከ 1000 ብር ነበረ ክፍያ የነበረው ቢያንስ ደሴ ማለት ነው።
ሰለሞን ዛሬ ደሴ ከተማ እንደሚገኝና በከተማው ነዋሪዎች ዘንድ ከትናንቱ ይልቅ ዛሬ የተሻለ መረጋጋት እንዳለ ይናገራል። ሰላማዊ የሆነ የትራንስፖርት ስምሪት በመኖሩ ከወልዲያ በስጋት ወደ ደሴ መጥተው የነበሩ ጓደኞቹ ዛሬ ወደ ወልዲያ መመለሳቸውንም አስረድቷል።
ደሴ ትናንትና በጣም የሚያስፈራ ሁኔታ ነው የነበረው። አካባቢ የነበረው ማህበረሰቡ እስከ መገናገር ድረስ እስከሚደርስ ማለት ነው። በወረልኝ የመጣው ወልዲያን በይበር እየተባለ ስለነበር እዚህ መከላከል አቅም ተገኝቶ ነበር። ግን ከሰዓት በኋላና ዛሬ ድባቡ በጣም ደስ የሚሉና ወደ ነበረበት እየተረጋጋ ያለ ይመስለኛል። ኦልሬዲ አሁን ደሴ ወልዲያ ያለበት ሁኔታ ጥሩ ስለሆነ ልንመለስ ነው ብሎኝ ትራንስፖርት የያዙ ጓደኞች ሸርብቻለሁ። ዛሬ ላይ
ከአንድ ሳምንት በፊት የተጀመረው ጦርነት አሁንም በተወሰነ ርቀት ላይ እየተካሄደ መሆኑን አስተያየት ሰጪዎቹ አክለው ገልጸዋል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት እንዲሁም የሀገር ውስጥ የሰብአዊ መብት ድርጅቶች ሁለቱ ወገኖች ጦርነቱን እንዲያቆሙና የሰላም ውይይት እንዲጀምሩ ጥሪ ማድረጋቸውን ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። አሁን የሁለተኛው አጋማሽ የመጀመሪያው መሰናዷችን የሚሆነው ዲሞክራሲ በተግባር ነው። ለሩብ ምዕተ ዓመት ከ56 በላይ ብሔር ብሔረሰቦችና ሕዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል አሁን ቢያንስ ለአራት ክልሎች መከፋፈሉ እርግጥ ሆኗል። ለመሆኑ የደቡብ ክልል ውስጥ የሚገኙ ዞኖች እንደዚህ የተከፋፈሉት ለምን ይሆን? አሁን ይደራጃሉ የተባሉ አዳዲስ ክልሎች ህዝቡ በክልልነት ለመደራጀት ግፊት እንዲያደርጉ ያደረጓቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የተባሉ ምክንያቶችስ ምላሽ ያገኙ ይሆን? የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ የዩኒቨርሲቲ ምሁራንን አነጋግሮ የላከው ዘገባ ተከታዩ መሰናዷችን ነው።
ኢህአዴግ አገሪቱን በተቆጣጠረበት ጥቂት ዓመታት ውስጥ በሽግግር ወቅት አምስት የነበሩ ክልሎችን አንድ ላይ በመዋሃር ነበር የደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚል ስያሜ ሰጣቸው። ግንባሩ ከስልጣን ተነሳ እስከተባለበት 2010 ዓመተ ምህረትና የሲዳማ ክልል ራሱን ችሎ እንዲወጣ ምክንያት ሆነው እስከሚባለው የመንግስት ለውጥ ድረስ ለሩብ ምዕተ ዓመታት ክልሉ በጫናም ይሁን በፍላጎት 56 ብሔር ብሔረሰቦችና ህዝቦችን በአንድ እንዲይዙ ዘልቋል። ይሁን እንጂ የሲዳማን በክልል መደራጀት ተከትሎ በክልሉ አያሌ ተመሳሳይ ጥያቄዎች ተነስተዋል። ምላሽ አልተሰጣቸውም በሚልም የጸብ መንስኤ ሆነው በሚሊዮኖች የሚገመት ንብረት ወድሟል፣ ብዙ የሰው ህይወትም አልፏል። በአንጻሩ ደግሞ የክልሉ መንግስት ጥያቄውን ይመልሳቸዋል ሲል በምሁራን ጥናት አስጠንቷል። በአገሪቱ ጠቅላይ ሚኒስትር በተሰየሙ ሰማይና የሰላም አምባሳደሮች ቡድን የተለያዩ አማራጭ ሀሳቦች እንዲቀርቡ ተደርጓል፣ ይህም ተዘግቧል። ከአማራጮቹ ውስጥ አንዱ የሆነው ክልሉን ከሶስት እስከ አራት ክልሎች ማደራጀት የሚል ሲሆን ይህን ሀሳብ ተቀብሎ በምክር ቤቶቻቸው ያጸደቁ ዞኖች ጥያቄያቸውን ለፌዴሬሽን ምክር ቤት ልከው ቀደም ሲል የተቀበለው ስድስት ዞኖችን የያዘ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተሰኘ ክልል ተመስርቷል። ባለፈው ነሐሴ 12 2014 ዓ.ም ተመረጠ ደግሞ 6 ዞኖችና 5 ልዩ ወረዳዎች በአንድነት ክልል እንዲመሰርቱ በቀረበው ጥያቄ መሰረት ፌዴሬሽን ምክር ቤቱ ውሳኔ ህዝብ እንዲደረግ ወስኖ ለምርጫ ቦርድ አሳውቋል። የተቀረውን የደቡብ ክልል በሁለት ክልል ለማደራጀት የቀረበውን ሐሳብ በመቃወም ለብቻ ይደራጃሉ ያለውን የጉራጌ ዞንን ጨምሮ 5 ዞኖችና 1 ልዩ ወረዳ በነባሩ በደቡብ ክልል ስር የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል እንዲቀጥል ወስኗል። ያሞነይ ክልሉ አሁን ቢያንስ ለአራት ክልሎች መከፈሉ የማይቀር ሆኗል። ለመሆኑ በደቡብ ክልል የሚገኙ ዞኖች እንዴት ተካፈሉት ለምን ይሁን? በሐዋሳ ዩኒቨርሲቲ የህግ መምህርና ተመራማሪ ረዳት ፕሮፌሰር ሽመለስ አሻግሬ ምክንያቶቹ ናቸው ያላቸውን ዘርዝሯቸዋል።
እንግዲህ መሰረታዊ ምክንያት አንደኛው የኢኮኖሚ ፍትሃዊነት አልተንጸባረቀም የሚል ነው። ለጥያቄ ኢኮኖሚያዊ ፍትሃዊነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚል ነው አንዱ ጥያቄ ነበረው። ለምሳሌ ደግሞ ምዕራቦቹ ክልል በራሳችን እንፈልጋለን ሲሉ አዋሳ በጣም ርቆናል የሚል ነው አንዱ። የብዙ ቀናት ጉዞ እየፈጀን እየሄድን ስለሆነ የህዝባችንን ዴሞክራሲያዊ መብቶች ልናስከብር አልቻልንም የሚል ጥያቄ ነው ተነስቶ የነበረው። ሶስተኛው እንደ ማዕከል አንድ ማዕከል ብቻ ነው የነበረው በጊዜው አዋሳ። አብዛኞቹ የትልቆች ኢንቨስትመንት የሚባሉት በአዋሳ ከተማ ደረጃ የተደረጉ ናቸው። ሁሉም ብሔሮች አንድ ቦታ በአንድ ከተማ ውስጥ የነበሩ ስለሆነ ሰዎች መብቶቻቸውን ለማስከበር ከፍርድ ቤት ጀምረን እስከ ታች እስከ ስራ አስፈጻሚ አንድ ቦታ ላይ የተከማቸው በመሆኑ አፈሳሱ አንድ ቦታ ብቻ ነው። ያ አንድ ጥያቄ ነው። አራተኛው እንግዲህ ቋንቋችንን፣ ባህላችንን፣ ማንነታችንን፣ ታሪካችንን ሊያስገነባ የሚችል ክልላዊ አደረጃጀት አይደለንም።
በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር አውላሊ በበኩላቸው የጥያቄው መንስኤ የፌደራሊዝም ስርዓት የሚከተሉ አገራት ወይም መንግስታት የሚገጥማቸው በቅርበት የመተዳደር ከሱ ጋር ተያይዞም ይመጣል ተብሎ የሚጠበቀው ኢኮኖሚያዊና ፖለቲካዊ ጥቅሞች የሚያስከትሉት ህገ መንግስታዊ የመብት ጥያቄ ነው ይላሉ።
በአካባቢያቸው አገልግሎት የማግኘት፣ ፍትህ የማግኘት፣ ርትዕ የማግኘት ትልቅ ጥያቄ አላቸው ዜጎች እና አሁን ደቡብ ክልል ስናየው ቀደም ብሎ መቀመጫው ሐዋሳ ነው፣ ግን ቦንጋን ስናየው ከሐዋሳ በጣም የሚርቅ ነው እና አንድ ሰው የክልል የሚወስደው ጉዳይ ቢያገኘው ምናልባትም በአንድ ቀን ጉዞ እንኳን የማይደርስበት እና ብዙ ወጪ የሚደረግበት በገንዘብም በምንም ለብዙ ወጪ የሚደረግበት ጊዜ ነበርና ያን ለመቀነስና በዛው በአካባቢው ፍትህ የሚያገኝበት አገልግሎት የሚያገኝበት ተጠቃሚ የሚሆንበት ልማት ወደ ልማት የሚገባበት እና ይሄ የዚህ ጉዳይ ነው ዋንኛው መነሻው። ሴንተር ኦፍ አድሚኒስትሬሽኑ ርቆናል ነው። ሴንተር ኦፍ አድሚኒስትሬሽን በራቀ ቁጥር ዜጎች አገልግሎት ለማግኘት በጣም ረጅም መንገድ ይጓዛሉ።
የኢትዮጵያ ህገ መንግስት አንቀጽ 39 እና 47 በክልል መደራጀትን ጨምሮ እስከ መገንጠል ያሉ መብቶችን ይሰጣል። ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 ደግሞ የብሔር የብሔረሰብ ወይም የህዝብ ምክር ቤት በሁለት ሶስተኛ ድምጽ ተቀባይነት ካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መብት አለው ሲል ይደነግጋል። በደቡብ ክልል ውስጥ የክልል ጥያቄ የሚያራምዱ እንዳሉ ሁሉ ክልሉ በአንድነት እንዲቀጥል የሚሹ የክልሉ ህዝቦችና ምሁራን ስለመኖራቸው ሲነገር ቆይቷል። ያም ሆነ ይህ አሁን ለብቻቸው ባይሆንም ተቀራራቢ ዞኖች የተለያዩ ክልሎችን የሚመስርቱበት አጋጣሚ ተፈጥሯል። እዚህ ጋር አንድ ጥያቄ ይነሳል። በአንድነት ይደራጃሉ የተባሉ አዳዲስ ክልሎች በክልልነት ለመደራጀት ያነሳሷቸው ፖለቲካዊ ማህበራዊና ኢኮኖሚያዊ የተባሉ ምክንያቶች መልስ ያገኙ ይሆን የሚል ረዳት ፕሮፌሰር ሽመልስ አሻግሬ እርግጠኛ መሆን እንደማይቻል ይናገራሉ።
በቅርብ አገልግሎት የማግኘት የሚለው ኪሎ ሜትር ሊቀንስ ይችላል። ከጅንካ ሐዋሳ ከመምጣት ከጅንካ 40 ምንጭ መምጣት ሊቀንስ ይችላል ወይስ ወደ መምጣት ሊቀንስ ይችላል፣ ኪሎ ሜትር ሊቀንስ ይችላል። ነገር ግን በዋናነት የኢኮኖሚ ፍትሃዊነት በተመለከተ እኔ እርግጠኛ ነኝ በዚህ በቅርብ ጊዜ ውስጥ ኢኮኖሚያዊ ፍትሃዊነት ይረጋገጣል ይላል። ምክንያቱም አራት ከተማ በዋናነት ትታደራጅ፣ በአራቱም ከተሞች ውስጥ የመንግስት ቢሮዎች የሚደራጁ ከሆነ ቢሮዎች መገንባት፣ እቃዎችን የመግዛት የምን ስራዎች ላይ ፎከስ እና ትኩረቱ እዛ ላይ ነው የሚሆነው።
በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላሊ ደግሞ ጥቅም አለው ብሎ እንደሚያምኑ ተናግሯል።
አብዛኛውን የዜጎችን የመልማት ጥያቄ አገልግሎት የማግኘት ጥያቄ ያቃላሉ ተብሎ ይታሰባል። ምክንያቱም ከዚህ በፊት ረጅም ርቀት ይጓዝ የነበረው ሰው እዛው አካባቢው መፍትሄ የሚያገኝ ከሆነ ወጪውንም ቀንሶ ጊዜውንም ቆጥቦ መፍትሄ ያገኛል። ምናልባትም አካባቢውም የመልማት እድልም ይኖራል። ከተሞች የማደግ
በክልል መደራጀት የራስን እድል በራስ መወሰን ባህልና ቋንቋን ማሳደግና በኢኮኖሚ ረገድም በእኩል የመልማት መፍትሄ ያጎናጽፋል የሚሉ እንዳሉ ሁሉ ጉዳቶች እንዳሉትም የሚናገሩ አሉም። ረዳት ፕሮፌሰር ሽመልስ በበኩላቸው በአንድነትና በአብሮነት ንልማ ላይ የሚያሳድረው ጫና እንዲሁም ክልሉ በአገሪቱ የነበረው ተደማጭነት በተለይም በፌደሬሽን ምክር ቤት የነበረው ድርሻ ይቀንሳል ብሏል። በደቡብ ክልል ተስተዋለው የክልሉ መሰነጣጠቅ በሌሎችም ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚሉ ምሁራን በብሔራዊ ደረጃ ሁነኛ መፍትሄ ማስቀመጥ እንደሚገባ ይመክራሉ። ህገ መንግስቱን ማሻሻል ደግሞ የመጨረሻው መፍትሄ ነው የሚሉ ብዙ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የሮብ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። ተከታዩ መሰናዷችን ደግሞ አሜሪካና ህዝቧ ነው። ከሰሞኑ በቨርጂኒያ ግዛት አሌክዛንድሪያ ከተማ ኢትዮጵያውያን የስነ ጥበብና የፊልም ባለሙያዎች የተጣመሩበት ልዩ ፌስቲቫል ተካሂዷል። ፌስቲቫሉ በዩናይትድ ስቴትስ በሚኖሩ የኢትዮጵያ የስነ ጥበብ ባለሙያዎችና ትውልደ ኢትዮጵያውያን መካከል ድልድይ እንዲሆን የታለመ መሆኑም ተሰምቷል። ፌስቲቫሉን የታደመው ሀብታሙ ስዩም ተከታዩን አሰናድቷል።
በርከት ያሉ ትውልድ ኢትዮጵያውያን የሚኖሩባት የቨርጂኒያ ግዛቷ የአሌክሳንድሪያ ከተማ በሳምንቱ መገባደጃ የኢትዮጵያውያን ሰዓሊያንና የፊልም ሰዎችን የጥበብ ናሙናዎች ለማየት እድል አግኝታለች። ይህ እንዲሆን ያበቁት ደግሞ ኔትወርክ ኦፍ ፋሚሊ ሰርቪስ ሰንሰለት መልቲሚዲያ ኢኤንቲ ከአሌክሳንድሪያ ከተማ አስተዳደር ጋር በመተባበር ነው። ትውልድ ኢትዮጵያውያንን በሚመለከቱ የህትመትና መገናኛ ስራዎች ተሳትፈው የሚታወቀው ዳንኤል ገብረ ማርያም ከአዘጋጆቹ መካከል አንዱ ነው።
ይህንን ዝግጅት ያዘጋጀንበት ዋና ምክንያት ኢትዮጵያ ትልቅ ባህልና ታሪክ ያላት ሀገር ነች እና ይህንን የኛን ባህልና ታሪክ ለሌሎች ትውልዶች ለማስተላለፍ ለማሳወቅ ማለት ለኢትዮጵያውያን ለትውልድ ኢትዮጵያውያንና ለነጮች የኢትዮጵያን ባህልና ታሪክ ለማስተዋወቅ በማሰብ ይህንን ዝግጅት ለማዘጋጀት ያሰብነው። ይህንን ዝግጅት ለማዘጋጀትም የሲቲ ኦፍ አሌክዛንድሪያ ፈንድ አድርጎን ገንዘብ ሰጥቶን ያንን ገንዘብ ወጪ አድርገን ይህንን ዝግጅት ያዘጋጀን መልቲካልቸራሊዝምን ይፈጥራል ብዬ አስባለሁ። እዚህ ሀገር የሚኖሩ ሰዓሊያን ስዕልን እንደ ሙሉ ጊዜ ስራቸው አይደለም የሚሰሩት ማለት ነው፣ እንደ ሁለተኛ ስራቸው ነውና እንዲህ አይነቱ መድረክ መፈጠሩ ስራዎቻቸውን ሌሎች ሰዎች እንዲያዩላቸው፣ ምክንያቱም አንድ ስዕል መሳል ማለት ልጅ አርግዞ እንደ መውለድ ማለት ነው። የወለዱትን ልጅ ሌላ ሰው እንዲያይላቸው ያደርጋል ብዬ አስባለሁ። ያንን ፕላትፎርምን የፈጠርንላቸው ማለት ነው።
ስድስት የስነ ጥበብ ባለሙያዎች የስዕል ስራዎቻቸውን ባቀረቡበት የአሌክሳንድሪያ ከተማ የኢትዮጵያውያን የስነ ጥበብና የፊልም ፌስቲቫል ላይ ስራዎቻቸውን ለእይታ ካቀረቡት መካከል አንዱ እውቁ የፊልም ባለሙያና ሰዓሊ ተስፋዬ ወንድማገኝ ነው።
እዚህ ሀገር የስዕል ስራ መስራቱ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ዘኦሊ ሀገር የሚናፍቅን ሀገርህን ብቻ ሆነ ከካንቫስ ጋር እየቆዘምክ እየሰራ አገር ላይ እንደመኖር ማለት ነው። እውነት ለመናገር ለኔ ስፔሻሊ መድኃኒት ነበር የሆነኝ። በጣም ብዙ ጊዜ እናጠፋ ነበር ስዕል ላይ። ከአገር ቤት እንደመጣው ኦንሊ እሱ ነገር ነበር እድሌ የነበረው። ማዘጋጀትና ማቅረብ ግን ብዙ ጊዜ ሰዓሊዎች ስዕል ያቀርባሉ፣ ብዙ ሰው አይገኝላቸውም። አገር ቤት ደግሞ እንደምታውቀው በጣም ብዙ ስዕል የሚያደንቅ አለ፣ ስዕል ተመልክቶ አስተያየት የሚሰጥ ሰው አለ። እሱን ተናፍቀዋል። ሰው እሱ እዚህ በደንብ የለም ነበር። አሁን ግን እንደምታዩ ሰው በብዛት መጥቶልናል፣ እግዚአብሔር ይመስገን። ለሰዓሊና ለአርቲስት ደግሞ ትልቁ ነገር መታየቱ ነው።
ዋሽንግተን እና አካባቢዋ ለሕፃናት የሥነ ጥበብና ቋንቋ ትምህርት የምትሰጠው ሰዓሊ ፍቱን ጌታቸው ስራዎቻቸውን ካቀረቡት የሥነ ጥበብ ሰዎች መካከል አንዷ ነበረች።
አዎ፣ ስዕል በጣም ጠቃሚ ነገር ነው። ስዕል መስራትም ሰዓሊነት ብቻ ሳይሆን ስዕል አድናቂ መሆን ጥሩ ነው። ስዕል አድናቂ መሆን አንደኛ ያው ደስታን ይፈጥራል፣ ሳቲስፋክሽን አለው። ስለ ብዙ ነገር እንድታወራ፣ እንድታቅ፣ እንድትደመም ያደርጋል ማለት ነው። ተፈጥሮን፣ ኢትዮጵያዊነትን፣ ቀለማችን የተለየ ነው። ደማቅ ቀለሞች እንጠቀማለን፣ ምክንያቱም ልብሳችን ያው 13 ወር ጸጋ እንደሚለው ፀሐይ በጣም አለ እና ከዚህ ሀገር ሰዓሊ የተለየ ቀለም አለን እኛ እና ለዚህ ሀገር ላደጉ ልጆች የሀገራቸውን ምንነት፣ ማንነት እንዴት እንደሆነ የውሏችንን፣ አዳራችንን አይነት ነገር አለ የህይወት ታሪካችንን የሚተርከው ስዕላችን እና ትልቅ አገርን የማወቅ ማንነትን የማወቅ ፋይዳ አለው ብዬ አስባለሁ።
ይህንን መሰል ትርኢት ለጠቢባኑና ለታዳሚያን ከሚኖረው ፋይዳ ተሻግሮ ለህፃናትና ታዳጊ ወጣቶች የሚፈጥረውን አውንታዊ ውጤት ያስረዳን ደግሞ በደማርያም አምጤ ነው። የትውልድ ኢትዮጵያውያንን ህይወት በኪነ ጥበባዊና ማህበራዊ ስራዎች ለመዳሰስ ካለሙ እንቅስቃሴዎች ጋር በተገናኘ ስሙ የሚነሳው በደማርያም ለአዲሱ ትውልድ የሚተርፈውን ፋይዳ ያስረዳል።
እንግዲህ ምንድነው ሰው ሀገር ላይ ስትኖር ብዙ እንግዲህ አሁን ነገሮች ሊበለሻቸው የሚችሉት የምትኖርበትን ሀገር ባህል ብቻ ይዘህ ስትጓዝ ነው። እኛ ይዘነው የመጣነው ባህል አለ። እዚህ አዲስ የተወለዱ ትውልዶች አሉ። ሁለቱም ሼር ማለት ከዚህ ሀገር የሚጠቅማቸውን ይወስዳሉ። ከኛ ሀገር ደግሞ ነገ ሀገራቸው ነው። ሲመለሱ ወደ ሀገር ቤት ሰውን የማክበር ከህብረተሰባችን ጋር አብሮ የመኖር የሰው ችግር እንዲገባቸው የማድረግ የመረዳዳትን ነገር አንድ ላይ እንዲዋሃድ ያደርጋል። ይሄንን አሁን እዚህ መተካ ብዙ ሪያሊስቲኮችን ስታያቸው ኢትዮጵያዊነትን ይገልጻሉ። ከሃይማኖት ጋር የተያያዘ አኗኗራችን፣ አስተዳደጋችን እዛ ውስጥ የቡሄ ጭፈራ ምናምን እነዚህ ምንድነው ብሎ ይጠይቀዋል። ቤት ይዛቸው ስትገባ እነዚህን ታስረዳለህ። ባጭሩ ምንድነው ሀገራቸውን እንዲያውቁ ባህላቸውን እንዲያውቁ እንደገና ከዚህ ሀገር ጋር አሁን ትምህርት ቤት ሲገቡ ቀላል እንዳይመስለው ለምሳሌ ትምህርት ተከፍቶ ልጆቹ እዚህ እየተተረማመሱ አይታቸዋል። ብዙ ህጻናቶች ነገ ትምህርት ቤት ሲገቡ ልክ አስተማሪዎቻቸው ይጠይቋቸዋል። በተለይ የረፍት ቀን ውላቸው ማለት ነው፣ ቫኬሽን ወጥተው ሲመጡ እንደሚጠይቋቸው ማለት ነው። ልክ እንደዛው ይሄንን ይናገራሉ። ይሄንን መናገራቸው ደግሞ ለኛ በጣም ትልቅ አስተዋጽኦ ያደርጋል እና በቃ የታነጸ ትውልድ በፍቅር በአንድነት መኖር የሚችል ትውልድ የመፍጠር ዘመናዊ የሆነ ትውልድ ለሀገር ነገ ገብቶ ወገኖቹን የሚረዳ ትውልድ መፍጠር ይሰራል። ትልቅ ስራ ያለው
በዚህ ፌስቲቫል ላይ የአሌክሳንድሪያ ከተማ ከንቲባ ጀስቲን ዊልሰንን ጨምሮ የክብር እንግዶች ተገኝተዋል። ከንቲባው የዚህን ዓመት የጎርጎሳውያኑን ነሐሴ 26 እና 27 ቀናት የኢትዮጵያ የስነ ጥበብና ፊልም ቀናት ተብለው እንዲጠሩም መወሰኑን ይፋ አድርገዋል። እውቁ የኪነ ጥበብ ሰው ከዚህ ፌስቲቫል አዘጋጆች መካከልም አንዱ የሆነው ቴዎድሮስ ለገሰ በዩናይትድ ስቴትስ ከሚኖሩ ኢትዮጵያን ቁጥር አንጻር የትውልደ ኢትዮጵያውያኑ ተሳትፎና ተጽዕኖ ከዚህ በላይ ሊጎላ እንደሚገባ ያምናል።
ዋናው ነገር እንደ ኮሚኒቲ እንደዚህ አይነት ታላላቅ አርቲስቶች የተሳተፉበት ስራ ሲገኝ ለነሱ መድረክ ለመፍጠርም ጭምር ነው። እነዚህ ትላልቅ ሳሊዎች እዚህ ሀገር ላይ በተለያዩ ስራዎች ላይ ይገኛሉ። አንደኛው ከኢትዮጵያ ነው የመጣው። በእርግጥ ግን እነዚህ ትልልቅ ባለሙያዎች ናቸው እና እንደዚህ አይነት ዝግጅት መዘጋጀቱ ለእነሱ ትልቅ ነገር ነው እና አንድም እንደ ጥበብ ሰው የሰራውን ስራ መጥቶ ተመልካች ሳይለት በጣም ደስ ይላል። ዛሬ የመጣውም ሰው በጣም ጥሩ ነው፣ ደስ የሚያሰኝ ነው። ግን በዲም ብሔራዊ ላይ ከዚህ በላይ ስራ ነው እና በርካታውን መውጣት መቻል አለብን። በተለይ ሲቲውን የሆነ ነገር መጠየቅ ብንፈልግ እንዲያደርግልን እንደዚህ አይነት ዝግጅት ሲቲው ሲያዘጋጅ በርካታውን ብንወጣና ምላሽ ብንሰጥ እንደ ኮሚኒቲ እንከበራለን፣ እንፈራለን። እና ለዛ ነው ከሲቲው ጋር መስራትና አቅማችንን ማሳየትም ስለፈለግን
መሰል መድረኮችን ከማስፋፋትና ከማጠናከር አንጻር በዩናይትድ ስቴትስ የሚገኘው የኢትዮጵያ ኤምባሲ ሊያደርገው ስለሚችለው አስተዋጽኦ በዚህ ዝግጅት ላይ ኤምባሲውን ወክለው የተገኙትን የሕዝብ ዲፕሎማሲና ግንኙነት ባለሙያውን አቶ ነጋለኝ መኳንንትን ጠይቀናቸዋል።
ኢትዮጵያን ባህል፣ የኢትዮጵያን ገጽታ እዚህ ሀገር ማሳወቅ አንዱ የኤምባሲው ኃላፊነት ነው ማለት ነው። ይህን ኃላፊነት ለመወጣት ደግሞ ኤምባሲው በራሱ መንገድ ከሚያደርገው ስራ ባሻገር እንዲህ አይነት የጥበብ ባለሙያዎች እንዲህ አይነት ኢትዮጵያውያንን ከነሱ ጋር ሆኖ መስራት ደግሞ አንዱና ትልቁ ነው ማለት ነው። ስለዚህ ዛሬም እዚህ የተገኘው እኛ ኤምባሲውን ወክለን እዚህ ስንገኝ ከጎናቸው መሆናችንን ለመግለጽ ነው።
በዚህ ዝግጅት ላይ የብዙሃንን ቀልብ ከሳቡት የስዕል ስራዎች በተጨማሪ በኢትዮጵያን የተሰሩ መልካም ምላሽ ያገኙ ራኒንግ አጌንስት ዘ ዊንድን የመሰሉ ፊልሞች ለእይታ ቀርበዋል። የዚህ መድረክ አዘጋጆች ትውልደ ኢትዮጵያንን የሚያቀራርቡ ሌሎች ዝግጅቶችን በቀጣይ ጊዜያት ለመከወን እየተሰናዱ እንደሆነም ነግረውኛል። ሀብታሙ ስዩም፣ ዋሽንግተን ዲሲ።
ቀደም ሲል የተከታተላችሁት ኢትዮጵያውያን በአሜሪካ የተሰኘውን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን መሰናዷችንን ነበር። ሀብታሙ ስዩምን ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ ወደ እናንተ የምናደርሰውን የአሜሪካ ድምጽ ራዲዮ ዝግጅታችንን ነው። በዛሬው ምሽት ማቅረብ የነበረብን የሴቶችና ማህበረሰብ መሰናዷችን በሳጥበት ምክንያት ዛሬ ማስኬድ ባንችልም በዚህ ዝግጅት ላይ ቢካተት የምትሉት ሐሳብ ወይም ጥቆማ ካላችሁ እንዲሁም በአጠቃላይ በዝግጅቶቻችን ላይ አስተያየቶችን ማካፈል ከፈለጋችሁ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የምሽቱን ዝግጅቶቻችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአፍሪካ ቀንድ የሚኖሩ ቁጥራቸው 20 ሚሊዮን የሚጠጋ ሰዎች የምግብ እጥረት አደጋ ከፊታቸው ተደቅኗል። ለአራት ተከታታይ ዓመታት ለበረታ ድርቅ የተጋለጠው ያ ክልል የፊታችን ጥቅምት ወር ሲመጣም አምስተኛውን ይጋፈጣል በማለት ርዕሰ አንቀጹ ሐተታውን ጀምሯል። የአፍሪካ ቀንድ በአመት 2 የዝናብ ወራት አለው ሲሉ፣ ለወትሮ በአመት ከአንድ ጊዜ በላይ ዝናብ የሚያገኘው አካባቢ ለአራት ተከታታይ አመታት በድርቅ ሲመታ ይህ ያሁኑ በታሪክ የመጀመሪያው መሆኑን እዚህ ዋሽንግተን ላይ ባሰሙት ንግግር ያወሱት በቅርቡ በሶማሊያና በኬንያ በድርቁ ክፉኛ የተጎዱ ክልሎችን ጎብኝተው የተመለሱት የዩናይትድ ስቴትስ የዓለም አቀፍ ልማትና ተራድኦ ፕሮግራም USAID ዋና አስተዳዳሪ ሰማንታ ፓወር የተናገሩትን ርዕሰ አንቀጹ ይጠቅሳል።
Today, pasture lands are turning to dust, and in near biblical scenes, weakened farm animals are dying of disease. To date, at least
የግጦሽ መሬቶች ወደ ደረቅ አቧራ ሜዳ ተለውጠዋል። በመጽሐፍ ቅዱስ ታሪኮች የሚወሱ ትዕይንቶችን በመሰለ ገጽታ የእርሻ ስራ ይሰሩ የነበሩ የተዳከሙ እንስሳት በበሽታ ያለቁ ነው። በስካሁንም በኢትዮጵያ፣ በኬንያና በሶማሊያ ቢያንስ ቁጥራቸው 7 ሚሊዮን የሚደርሱ የቤት እንስሳት በድርቁ ሳቢያ ሞተዋል። የእንስሳቱን ውሃ ጥም የሚቆርጥ በቂ ውሃ ወይም የሚግጡት በቂ ሳር የለም።
የዩናይትድ ስቴትስ መንግስት ድርቅ ከፍተኛ ጉዳት ላደረሰባቸው የአካባቢው 3 ሀገሮች ኢትዮጵያ፣ ኬንያና ሶማሊያ በእጅጉ አስፈላጊ ለሆነው ሰብአዊ ድጋፍ የሚውል ጠቅላላ ድምሩ 1.2 ቢሊዮን ዶላር የሚሆን እርዳታ በዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት USAID በኩል በማቅረብ ላይ ይገኛል። በጊዜው የሚደረግ ሰብአዊ ድጋፍም ህይወትን ለማዳን ወሳኝ ነው ያለው ርዕሰ አንቀጹ በማከልም ዩናይትድ ስቴትስ በዚህ ዓመት ብቻ ኢትዮጵያ ውስጥ ካሁን ቀደም ታይቶ የማያውቅ ከፍተኛ ድርቅ ህልውናቸው ላይ አደጋ ላይ ለወደቀ ቁጥራቸው ከ8.1 ሚሊዮን በላይ ለሚሆኑ ዜጎች በጠቅላላው የ668 ሚሊዮን ዶላር ድጋፍ እያደረገች ነው ሲል አብራርቷል። በኬንያም በድርቁ ሳቢያ ቁጥሩ ከ4 ሚሊዮን በላይ የሚሆን ህዝብ ከርሃብ አፋፍ መቃረቡን፣ አካባቢዎቻቸው በቆላማና ከፊል በረሃማነት ባለባቸው አንዳንድ አገሮች ውስጥ የሚኖሩ ማህበረሰቦችም እጅጉን ተጎድተዋል ያለው ርዕሰ አንቀጹ በመቀጠልም ባለፈው ግንቦት ወር መጨረሻ 70% የሚሆነው ሰብል ቁጥራቸው 2.4 ሚሊዮን ከማያንስ የቤት እንስሳት ጋር መውደሙን አስታውሷል። USAID ለሌላው በድርቁ ክፉኛ ለተጎዳው የኬንያ ህዝብ ለአስቸኳይ የምግብና ሌሎች ወሳኝ የሰብአዊ የልማት ድጋፍ የሚውል የ255 ሚሊዮን ዶላር እርዳታ በመስጠት ላይ መሆኑንም አመልክቷል። በሶማሊያ ደግሞ ቁጥሩ 7.1 ሚሊዮን የሚጠጋ ህዝብ በቀውሱ መጎዳቱን፣ ከ3 ሚሊዮን በላይ የእርሻ ስራ የሚሰሩ እንስሳት ማለቃቸውንና እስከያዝነው የአውሮፓውያኑ 2022 መጨረሻ ባለው ጊዜም 1.4 ሚሊዮን ህጻናት በአመቱ መጨረሻ ለከፍተኛ የምግብ እጥረት የመጋለጥ እድል ያላቸው መሆኑን ዘርዝሯል። በተጨማሪም ዩኤስኤድ እጅግ አስፈላጊ ለሆኑ ሰብአዊና ልማት እገዛዎች የሚውል $476 ሚሊዮን እርዳታ ለሶማሊያ ህዝብ በመስጠት ላይ ሲሆን ይህም ዩናይትድ ስቴትስ በዚህ አመት በአጠቃላይ ለሶማሊያ የለገሰችውን እርዳታ መጠን ከ707 ሚሊዮን በላይ እንደሚያደርሰው ርዕሰ አንቀጹ ጠቁሟል። ይህ ዩናይትድ ስቴትስ በማቅረብ ላይ የምትገኘው ሰብአዊ እርዳታ አገራቸው ለኢትዮጵያ፣ ለኬንያና ለሶማሊያ ህዝቦች ደህንነት ያላትን ቁርጠኝነት የሚያሳይ መሆኑን የተናገሩት የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት አስተዳዳሪ ሰማንታ ፓወር አያይዘውም እየተስፋፋ የመጣውን የቸነፈር አደጋ ለመከላከልና በሚሊዮኖች የሚሰላውን የሞት አደጋ ከወዲሁ ማስቀረት ይቻል ዘንድ አጋሮቻችን በየፊናቸው የገቡትን ቃል በማጠናከር እንዲቀላቀሉን እናሳስባለን ሲሉ ያሰሙትን ጥሪ ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነው።
ለምሽቱ ያዝናቸው መሰናዶች በዚሁ ተጠናቀቁ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.